The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ሬዲዮ በየለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ። የዛሬ እሁድ ሰኔ 18 2007 ዓ.ም ተመረጥ ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና
ቆንጂት ታየነን። ከአለም ዙሪያ በተጠናቀሩ ዝግጅቶች ይሆናል ፕሮግራማችንን የምንጀምረው።
ለዛሬ መስታወት ያሉንን ዝግጅቶች ባጭሩ እናስተዋውቅ።
To be accepting understand that we are all humans, we all would deserve respect. And even if our ways of practicing religion are different, we still ultimately should.
ሁላችንም ሃይማኖታችን ቢለያይም ሰዎች መሆናችንን ክብርም ሊሰጠን እንደሚገባ መቀበልና መረዳት ያስፈልጋል። ስለምን ሁላችንም እምነታችን ቢለያይም አንድ ፈጣሪ ነውና የምናምነው።
ኤልሳቤት ግርማ ተባላለች። ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ የዘንድሮ ወጣት ተሸላሚ ናት። የዛሬ እንግዳችን ትሆናለች።
አይ ምናምን ሲሉሽ በጣም ውስጥሽ ነው የሚነካሽ ነገር። በቃ መንገድ ስትወጪ አንዳንድ ጊዜ እኮ እኔ እንደው ማስታወሳለሁ፣ እኛ ማህበር እንደዚህ ስል እናት የወራታ ልጅቷን በየትምህርት ቤት ይዛ ስትሄድ ትንሽ ልጅ ነች፣ አይ እንደው በቃ ያሉ ሲሏት ትንሿስ መቼስ ልጅ ነች። ያን ጊዜ ምናልባት አላውቅም፣ ግን እናትየው የተሰማት ትምህርት ቤት እንዳትሄድ ውስጧ ሁሉ ላለመውጣት ገባሻ ነው ውጭ ወጣሽውን ጨርሴ ስትቀመጥ አይነት ነገር አይነት።
የአሜሪካ የሰላም ጓድ ፒስ ኮር ፋውንዴሽን የዘንድሮ ታላቅ ሽልማት አሸናፊ የሆኑት የኢትዮጵያ አካል ጉዳተኛ ሴቶች ብሔራዊ ማህበር መስራች ሊቀመንበር ወይዘሮ ብርሃኔ ጣባ ናቸው።
ዛሬ መስታወት እንግዲህ ሽልማት በሽልማት ሆናችሁ እንዳትሉን፣ ስለ ሽልማት ከተነሳ ደግሞ ኢትዮጵያዊ አትሌት ኃይሌ ገብረስላሴ ይታወሳል። 27 የዓለም ሬከርዶችን የሰበረው ታላቁ የረጅም ሩጫ ንጉሥ ኃይሌ ገብረስላሴ አብሮን ያመሻል። በዛ ላይ ሲደመር 2 የኦሊምፒክ ሜዳሊያ
ተንበሽብሿል ማለት እሱ ነው።
ኃይሌ አብሮን ነው። ከኃይሌ በተጨማሪ ደግሞ ንጉሡ ታምሬ ዝግጅታችንን እየመራ አብሮን ያመሻል። የዓለም ዜና እናስቀድም።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጀስቲን ቱዋይት የቴክኒክ መሐንዲሱን አብሮኝ ይቆያል። ኢትዮጵያ የሰላም ጥበቃ ማሰልጠኛ ተቋም ከፈተች። ተቋሙ የተከፈተው በፕሬዚደንት ሙላቱ ተሾመ ሲሆን ተቋሙ ስልጠናውን የሚሰጠው ለኢትዮጵያና ለሌሎችም ሰላም በማስከበር ላይ ለሚሰማሩ ሀገሮች ወታደሮች መሆኑን እስክንድር ፍሬው ከአዲስ አበባ በስልክ ነግሮኛል። ተቋሙ የተመረቀው ትናንት ነው። እስክንድር ፍሬው በዝርዝሩ ላይ እየሰራ ነው፣ እንደ ደረሰኝ አሰማችኋለሁ። የብሩንዲው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ በማለታቸው በውጥረት የተሞላው የሀገሪቱ ፕሬዚደንታዊ ምርጫ ከመካሄዱ አስቀድሞ ትናንት ሌሊቱን በበረታው የተቃውሞ አመፅ ውስጥ ቢያንስ 2 ሰው መገደሉን እማኞች ዛሬ ተናገሩ። የፕሬዚደንቱን እጩነት እየተቃወሙ ያሉት ተቃዋሚ ፓርቲዎች ነገ ሊካሄድ በተቆረጠው የፓርላማ ምርጫና የፊታችን ሐምሌ 8 ይካሄዳል በተባለው ፕሬዚደንታዊ ፉክክር ላይ እንደማይሳተፉ አስታውቀዋል። ተቃዋሚዎቹና ተቺዎቹ የሚሉት ፕሬዚደንት ንኩሩንዚዛ በሀገሪቱ ህገ መንግስትና የእርስ በርስ ጦርነቱን ባስቆመው የአሩሻ ታንዛኒያ ስምምነት ላይ የሰፈረውን አንድ ፕሬዚደንት ከሁለት ጊዜ በላይ ስልጣን ላይ መቆየት አይችልም የሚለውን ድንጋጌ ጥሰው ለሶስተኛ ጊዜ መወዳደራቸው አግባብ አይደለም ነው። ይህ የንኩሩንዚዛ አቋም የፈጠረው ሁከት ለመቶ ሺህ ብሩንዲያውያን መፈናቀልና ወደ የጎረቤት ሀገሩ መሰደድ ምክንያት ሆኗል። በኢራን የኒኩሌር መርሃ ግብር ላይ በቴህራንና በስድስቱ ሀያላን መንግስታት መካከል እየተካሄደ ያለው ድርድር እንዲቋጭና ስምምነት እንዲፈረም የተያዘው የጊዜ ገደብ የሚያበቃው ከነገ በስቲያ ማክሰኞ ሰኔ 23 2007 ዓ.ም ቢሆንም ምናልባት ንግግሮቹ ቀነ ገደቡን አልፈውም ሊቀጥሉ እንደሚችሉ አንድ የአሜሪካ ከፍተኛ ባለስልጣን ጠቆሙ። በሌላ በኩል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከኢራን ተደራዳሪዎችና ከሌሎችም ሀያላን አገሮች ተወካዮች ጋር ሆነው ትናንትናና ዛሬ ተከታታይ ውይይቶችን ኦስትሪያ ዋና ከተማ ቪየና ላይ ሲያካሂዱ ቆይተዋል። የኢራን የውጭ ጉዳይ ሚኒስትር ከመንግስቴ ጋር ልወያይ በሚል ወደ ቴህራን በረዋል። ተደራዳሪዎቹንም ዩናይትድ ስቴትስንም በዛም አላስጨነቀም ይህ ጉዳይ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የስትራቴጂካዊ ግንኙነቶች ከፍተኛ አማካሪ ማሪ ሃርፍ ዛሬ ለቪኦኤ በሰጡት ቃል ድርድሮቹ ምናልባት ከሰኔ 23 በኋላም ለጥቂት ቀናት ሳይቀጥሉ አይቀሩም ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ሎራን ፋቢዩስ ትናንት በሰጡት ማብራሪያ የተዋጣ ስምምነት ላይ ለመድረስ አሁንም ሶስት ቁልፍ ጉዳዮች እንደሚቀሩ አመልክተዋል። በሚጠረጠሩ የኒኩሌር ተቋማትና አካባቢዎች ላይ ጥልቅ ፍተሻዎች እንዲደረጉ ኢራን ፍቃድ እንድትሰጥ፣ በሀገሪቱ የምርምርና የልማት አቅም ላይ ዘላቂነት ያለው ገደብ ጉዳይና ኢራን የስምምነቱን ድንጋጌዎች ጥሳ ብትገኝ ማዕቀቦቹ ፈጥነው ወደ ስራ የሚገቡባቸውን ሁኔታዎች መፍጠር መሆናቸውን ሚስዮ ፋቢዩስ ዘርዝረዋል። ኩዌት ውስጥ በሺያ አማጽያን መስጂድ ላይ ከትናንት በስቲያ አርብ የተጣለውንና 27 ሰው ገድሎ 227 ሰው ያቆሰለውን የአጥፍቶ ጠፊ ጥቃት ያደረሰው አንድ የሳዑዲ አረቢያ ዜጋ ነው ስትል ኩዌት ዛሬ አስታወቀች። በዚህ በቅዱሱ የሮመዳን ወር በአማጽያኑ ላይ አደጋውን የጣለው ፋሁድ ሱሌማን አብዱል መሐሰን አልቃባ የሚባል ግለሰብ ነው ሲል የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤቱ አመልክቷል። አደጋ ጣዩ ጉዳቱን ያደረሰው ኩዌት በአይሮፕላን ከገባ ከጥቂት ሰዓታት በኋላ ሲሆን እርሱን መስጂዱ ያደረሰው አሽከርካሪና አሽከርካሪው የሚኖርበት ቤት ባለቤት እንዲሁም ሌሎች አምስት ሰዎች በቁጥጥር ስር መዋላቸውንም ባለሥልጣናቱ ተናግረዋል። ከኩዌቱ የከትናንት በስቲያ ጥቃት ጋር ፈረንሳይ፣ ቱኒዚያና ሶማሊያ ውስጥም የሽብር ጥቃቶች መፈጸማቸው ተዘግቧል። የፓኪስታን ጦር በሰሜን ምዕራብ የአፍጋን አዋሳኝ ግዛቶች ውስጥ ጥቃት አድርሶ 23 ታጣቂዎች መግደሉን አስታወቀ። የአየር ኃይሏ ኸይበርና ሰሜን ዋዝሪስታን አውራጃዎች ውስጥ ባካሄደው ድብደባ ከፍተኛ የመሳሪያ ክምችት ማውደሙንም የፓኪስታን የመከላከያ ሚኒስቴር ዛሬ ባወጣው መግለጫ አመልክቷል። የአውሮፓ ማዕከላዊ ባንክ ለግሪክ አጣዳፊ ብድር አቅርቦት መስመሩን ክፍት ማድረጉን አስታወቀ። ይህ በእንዲህ እንዳለ ግን የግሪክ ባለቁጠባና ሌሎችም የባንክ ሂሳብ ባለቤቶች ገንዘባቸውን ከባንክ ለማውጣት ረጃጅም ሰልፎች ላይ መዋላቸው ተዘግቧል። ግሪክ ከዩሮዞን የአውሮፓ የዩሮ ተጠቃሚነት ቀጠና ማለት ነው የ8 ቢሊዮን ዶላር በረጅም ጊዜ የሚከፈል የብድር ዋስትና እንዲሰጣት እየጠየቀች ነው። ከዚህ ውስጥ ከነገ በስቲያ 1.8 ቢሊዮን ዶላሩን ዕዳ መክፈል አለባት። ግሪካውያን የዛሬ ሳምንት እሁድ በዚህ ጉዳይ ላይ ውሳኔ ሕዝብ ይሰጣሉ። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ከቆንጂትና ከሄኖ ጋር አብራችሁ እንድትቆዩ ልመልሳችሁ። ጤና ይስጥልኝ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22 እና በ25 ሜትር ባንዶች እንዲሁም በሳተላይት የሚተላለፍ ፕሮግራማችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን መስታወት
በድጋሚ እንደምን አምሽታችኋል። የወጣቶች መስተዋት ፕሮግራምን ይዘን የምናስተናግዳችሁ ቆንጂት ታዬና
ሄኖክ ሰማእግዜር ነን። በዛሬው ዝግጅት ታዲያ በውጭ ሀገር የሚኖሩ ኢትዮጵያውያን ዓመታዊ ሽልማት አሸናፊ የሆነች ወጣት ግሩም ወጣት ኤልሳቤጥ ግርማን ይዘናል።
የተለያዩ ሃይማኖት ተከታዮች እንዴት ተዋደውና ተቻችለው እንደሚኖሩ ሌሎች ከኢትዮጵያ መማር አለባቸው ትላለች ኤልሳቤጥ።
ሌላኛዋ ደግሞ የአሜሪካ የሰላም ጓድ ፒስ ኮር ለማህበረሰባቸው የላቀ ስራ ለሚሰሩ ሰዎች የሚሰጠው ከፍተኛ ሽልማትን ያሸነፉ ሌላ ኢትዮጵያዊን ይዘናል። በኢትዮጵያ የአካል ጉዳተኛ ሴቶች ማህበር መስራች ናቸው።
ከአትሌት ኃይሌ ገብረስላሴ ጋር የተደረገ ቆይታም ሌላው ዝግጅታችን ይሆናል። እነዚህን ይዘን እንግዲህ አብረናችሁ እናመሻለን። በቅድሚያ ግን ሙዚቃ ነው ጀምረዋል።
Yeah. ትንሽ ያየ አቤት ያችን ሙያ ትንሽ ያየ
ባለፈው መስተዋት ቃል የገባ ነው አንድ ውይይት ነው የሚቀጥለው። ባለፈው ሰሞን በዚህ በዋሽንግተን ዲሲ አካባቢ የሲድ ማለት የኢትዮጵያውያን የሽልማት ድርጅት በየአመቱ የሚሰጠው ሽልማት ከወጣቶች በኩል አንዷ ተሸላሚ የነበረችውን ነው ይዘን የቀረብ ነው። አሉላ ከበደ እንግዳይቱን ታስተዋውቀን።
ቆንጅት አመሰግናለሁ። እንግዳችን ባለፈው ስራዎቻቸውን በገለጽንበት ወቅት ከአራቱ ወጣቶች አንዷን ነው ያስተዋወቅ ነው። እቺ ወጣት በኢትዮጵያውያን የሽልማት ድርጅት ከተሸለመችው ወይም እውቅና ካገኘችበት ሽልማት አስቀድማ በርካታ ሽልማቶችን የተቀበለች በበርካታ ሽልማቶች የተንበሸበሸች ማለት ይቻላል ታዳጊ ናት። አሁን የዩኒቨርሲቲ ትምህርቷን ከመጀመሪያው በፊት በነበሩት በመጀመሪያ ከፍተኛ የትምህርት ውጤት በማምጣቷ ነው የተመረጠችው። ከዛ በምትሳተፍባቸው ማህበራዊ ስራዎች ያበረከተችው አስተዋጽኦ ነው ለዚህ ሽልማት ያበቃት። የምትሳተፍባቸው ቡድኖች በጣም ወይም ተቋማት በጣም በርካታ ናቸው። ቆንጆ ሽልማት ያገኘችባቸውን አንዳንዱን ልጥቀስ። በሁለተኛ ደረጃ ተማሪዎች ብሔራዊ ማህበር ሽልማት ተቀብላለች። በወጣት መሪዎች ኮንፈረንስ ሽልማት አግኝታለች። ዩዝ ሊደርሺፕ ፎረም ይላል ይሄኛውም፣ በተለይ በሕክምና ጥናት ለመሰማራት ፍላጎት ላላቸው የሚሰጥ ሽልማት ነው። በሱም ተሸልማለች። የአሜሪካን ታሪክና የብሪቲሽ ስነ ጽሁፍን በማጥናት በሱም በጥናቷ ሽልማት አግኝታለች። ቁጥር የላቸውም ቆንጅት ሽልማቶቿ። ሁለተኛ ደረጃ ትምህርት ቤት ያለች ልጅ ሳትሆን እድሜዋን በሙሉ ብዙ ስራ የሰራች ልጅ ነው የምትመስለው።
ግርም ነው። እውነትም እንዳልከው ተንበሽብሻለች። ራሷን አስተዋውቃን ትጀምራለች ወጣቷ።
ስሜ ኤልሳቤት ግርማ ነው እና ክሊቭላንድ ኦሃዮ ነው የምኖረው። ዜቪየር ዩኒቨርሲቲ ነው ማጥናው።
ምንድን ነው የምታጠኘው?
ባዮኬሚስትሪ። 18 አመቴ ነው።
በገዛ ድምጽ አስተዋቃለች ራሷን ኤልሳቤት ግርማ በብሔራዊ ደረጃ ተሸላሚ ለመሆን የበቁ ተማሪዎች መካከል አንዷ ናት። አራት ተማሪዎች ናቸው በመድረኩ ለዚህ ክብር የበቁት በዚህ አመት። ኤልሳቤት ግርማ ራሷ ውዳሴ በፍቃዱ ከዚህ ከአካባቢያችን ከኮሎምቢያ ሜሪላንድ፣ ብሩክ ደረጀ ጌታቸው አሌክዛንድሪያ ቨርጂኒያ፣ ናኦሚ ፍስሐ በተመሳሳይ ከዚሁ አካባቢ ናቸው። ኤልሳቤት በየአመቱ የሚካሄደው የስነ ጽሁፍ ውድድርም አሸናፊ ለመሆን በቅታለች። በቀደመ ፕሮግራማችን ጠቆም አድርገናል። እነኚህ ወጣቶች ስራቸው ክብር ተሰጥቶት ከአዋቂዎቹም ደግሞ የበለጠ እንዲበረታቱ የሚደረገውና
በየአመቱ ይሄንን ያደርጋሉ።
እስኪ ኤልሳቤት ትንገረን በዛ ዕለት እዛ ቦታ ስትገኝ ያደረባትን ስሜት። ለሽልማት የበቁ ሰዎች ታዋቂ ኢትዮጵያውያንን ከተለያየ ቦታ የመጡ ስራዎቻቸው ሲነገር ሲከበሩ አይተሻል። ምን ተሰማሽ?
በጣም ደስ ነው ያለኝ ሲከበሩ። በጣም ደስ ያለኝ እና አንድ ቀን እንደሱ መሆን እፈልጋለሁ።
ጥሩ ነው። ኤልሳቤት ስለ ተከበሩት ሰዎች ታሪክ ትንሽ ታቂ ነበረ?
ታማኝ በየነ፣ ዮሐንስ
የኢትዮጵያ ሪድስ መስራች ዮሐንስ ገብረ ጊዮርጊስ የሲኤንኤን ሂሮ ኖሚኔ ነበረ፣
ተስፋዬ ትእዛዝ፣ አክሊሉ ሀብተ ወልድ
ጸሐፊ ትእዛዝ፣
ጄን ከርት፣ ዮሐንስ ገብረ ጊዮርጊስ ተስፋይ ገሰሰ፣ ፕሮፌሰር ኤምሬትስ ተሾመ ዋጋው እና ዶክተር መምህር ዘበነ ለማ።
በስነ ጽሁፍም በጻፍሽው ነገርም ተሸልመሻል አይደለም ኤልሳቤት? እስኪ ስለ እሱ አውሪን።
ስለ ሙስሊም እና ክርስቲያን ነበረ ኢትዮጵያ ውስጥ እና ላይክ ዘር ሪሌሽንሺፕ ኢን ኢትዮጵያ and how we have to learn from Ethiopia's tolerance and acceptance of each other.
አብሮ ለመኖር የሚቻቻሉበትና የሚከባበሩበት መንገድ በኢትዮጵያ ውስጥ የቆየ ባህል አለ በእስልምና በክርስቲያን መካከል፣ ከሱ መማር አለብን የሚል ጽሁፍ ነው። በጣም ግሩም ጽሁፍ። ያመቱ ተሸላሚ ሆነው።
እዚህ ነው የተወለድሽው? ኢትዮጵያ ነው የተወለድሽው ኤልሳቤት? ሄደሻል ኢትዮጵያ?
አንድ
ጊዜ ሄደሻል። እሺ፣ እስቲ ስለ ሙስሊሞችና ክርስቲያኖች አብሮ የመኖር ከዛ ሌላው ደግሞ መማር አለበት ከነሱ ትምህርት መውሰድ አለበት ስላልሽው እንዴት ልታውቂ እንደቻልሽ? መጽሐፍትን ወይስ ቤተሰቦች ከሚነግሩሽ? እስኪ ንገሪን እንዴት እንዳወቅሽ።
ቤተሰቦቼ በጣም ብዙ ይነግሩኛል ስለ ኢትዮጵያ እና እኔ አም ኪሪየስ
ማወቅ በጣም ትፈልጊያለሽ?
እኔ ማወቅ በጣም ነው የምፈልገው ስለ ኢትዮጵያ እና ለሌላ መንገድ በጣም እፈልጋለሁ።
ሌሎች እንዲያውቁ ትፈልጊያለሽ? ለምሳሌ የሙስሊሞችና የክርስቲያኖችን ግንኙነት እስኪ ንገሪን። አንቺ የምታውቂውን በምን አብረው ምን ሲያደርጉ ባየሽው ነው የቱን ነው ያሽው በጣም ያየሽው ወይም ያነበብሽው?
ኢትዮጵያ ስሄድ ቤተ ክርስቲያኑ እና መስጊዱ ጎን ለጎን ሲሆኑ ያያለሁ እና ሰዎቹ በጣም ጥሩ ሰው አለው በሁለቱም። ላይክ ዴይ ፕሮቴክት ኢች አዘር ካይንድ ኦፍ ላይክ ዴይ ታለረንት ኦፍ ኢች አዘር።
ተሳስበው ተቻችለው ይኖራሉ፣
ተሳቅረው ይኖራሉ።
በሄድሽ ጊዜ ቤተሰቦችሽ እዛ ወስደው አሳዩሽ?
አዎ።
አንድ ሰው ደግሞ ይሄንን በአንድ አርቲስት አንድ ዘፋኝ ይሄን በዘፈን አስቀምጦታል። ታውቂዋለሽ?
ኖ
ተዋዶ የሚኖረው እስላም ክርስቲያኑ አልገባሽም?
ኦ ያ
ኤልሳ የትኛው ነው? አሁን አንቺ ያልሽውን ነው የሚመስለው። የእሱ አዘፋፈን ራሱ ቤተ ክርስቲያን እና መስጊድ ነው፣ ጎን ለጎን ነው።
ተዋዶ የሚኖረው እስላም ክርስቲያኑ አልገባሽም እንዴ?
ኢትዮጵያ መሆኑ መስጊድና ቤተ ክርስቲያን ጎን ለጎን ነው። አንዋርና ራጉኤልን ኤልሳቤት በጽሁፍሽ ለአድማጮችም እንደው ጽሁፍሽን አንብቤ ያለሁኝና ግልጽ ለማድረግ በሊቢያ እስልምና አክራሪዎች የተገደሉትን ታሪክ ታነሻለሽ በጽሁፍሽ። በዚህ በአመቱ የስነ ጽሁፍ ውድድር አሸናፊ በሆነው የኢትዮጵያን የቀድሞ ታሪክ ቅድም የገለሽውን መቻቻል ታመጪና እንደዚህ ያለ አሰቃቂ ፈተና ሲገጥም እንኳን ኢትዮጵያውያን አንድ የሚሆኑበትን ሁኔታ ታነሻለሽ። በመሐከላቸውም ነበር የሚባለውን የእስልምና እምነት ተከታይ ወጣት ትገልጫለሽ። መሰረቱን አድማጮች እንዲገባ ነው።
Let me do it in English first.
Okay.
Okay, I'm sorry. When it first happened, I was heartbroken, obviously, because I never thought that this would happen to, like, our people. But when I was writing about it, I kind of, like, felt a heartache.
እየተረጎምንላት እንሂድና መጀመሪያ ይሄ ነገር እንደደረሰ ማለትም የሊቢያው ጭፍጨፋ እንደደረሰ በጣም ነበር ያዘንኩት። መጻፍ ስጀምር ደግሞ ልቤን እንደው እመም ነበር ያለኝ። ምክንያቱም እነዚህ እኮ የሀገሬ ሰዎች ናቸው። ሙስሊም ይሆኑ ክርስቲያን ይሆኑ ሌላም የፈለጉትን አይነት እምነት ተከታይ ይሆኑ ኢትዮጵያውያን ናቸው። በእምነታቸው የጸኑ በመሆናቸውም ነው የተገደሉትና በጣም ነው ያሳዘነኝ ስትል ነው ያብራራችልን። እንግዲህ አማርኛው እጥረት ስለሆነ ነው መንተረጉምላት።
These people were killed because Christian. And this one particular Muslim.
ያ አንዱ ሙስሊሙ ደግሞ እነሱን ጓደኞቼን ልትገሉ ከሆነ እኔንም አብራችሁ ግደሉኝ ያለው በተለይ በጣም ነው የነካኝ። ምክንያቱም የዚያን ሰው አንደኛ ጥንካሬውን፣ ሁለተኛ ደግሞ አንዱ ሌላውን እንዴት እንደሚቀበል እንዴት እንደሚተሳሰቡ ነው የሚያሳየው ስትል ነው ኤልሳቤጥ ያብራራችሁ። ቀጥይ እና ስለሱ በጻፍሽ ቁጥር የተሰማሽን ቀጥይልን።
ብዙ ሰው የተገደለበት ሊቢያ ውስጥ በጣም ብዙ ሰው የተገደለበት ልቤ አዘነ።
ቆንጂት እንግዲህ እንደ ሰማናት በእሷ እምነት በእሷ እይታ የተረዳችውን በተለይ ደግሞ የሊቢያው 29 ኢትዮጵያውያን የተገደሉበትን ከተመለከተች በኋላ ያደረባትን ስሜት ነው እንደ ተረዳ ነው። በአማርኛ ሙሉን ባትገልጽልንም በእንግሊዝኛ ያስረዳችን ከቀደመው የኢትዮጵያ ታሪክ ጋር እያነጻጸረች ነው። ጽሁፏም ይህንን ነው የሚገልጸው እንዳለችው በእንግሊዝኛ ነው የነገረችን። እንደው ፈንጠቅ ለማድረግ ያህል አድማጮችም እንዲረዱት ያህል ነው
ምን ያህል እንዳሳዘናት ምን ያህል ሊሞ ወጣት ከሌሎቹ መለየት ያደረገው ያቆራጥነቱም በጣም እንደመሰጣት ነው የተናገረችው።
Honestly, that makes me so sad because they went to a different country for work and like to make a living and to support their families if they had families. And it just made me sad because they had to go somewhere else to work. And then that happened to them while they were just trying to make a living for themselves.
እንግዲህ ቆንጂት አሁንም በስደት ሄደው ለቤተሰቦቻቸው ለመርዳት እንዲህ ያለ ህይወታቸውን በአሰቃቂ መንገድ የሚያጡበት ሁኔታ መፈጠሩ ይበልጥ ደግሞ የሚያሳዝናት መሆኑን ነው የተናገረችው።
ኤልሳቤጥ የኢትዮጵያ ሙስሊሞችና ክርስቲያኖች ያላቸው መቻቻል፣ ፍቅር፣ መተሳሰብ የበለጠ እንዲጠነክር ምን መደረግ አለበት?
To be accepting, understand that we are all humans, we all deserve respect, even if our ways of practicing religion are different, we still ultimately are worshiping a higher God than us, so we should
ከኛ በላይ የሆነ አምላክ ያመሰግነን እርስ በርስ መከባበር ማንችል በመክንያት የለም
የተለያየ እምነት የተለያየ ሃይማኖት ይኖረን እንጂ ዞሮ ዞሮ እግዚአብሔርን ነው ሁላችንም የምናመልከውና መተሳሰብ መቻቻል አንዱ አንዱ መቀበል አለበት ነው ያለችው።
በጣም ትልልቅ አሳቦች ነው የምታነሳው።
ስንት አመቴ ነው ያልሽኝ? 18?
አዎ
ብዙ 18 አመት የኖርሽ ነው የሚመስል አስተሳሰብሽ።
አብጎ በዝናት ለዚህም ነው ለትልቅ ክብር የበቃችው። አሁን እንግዲህ ወደ ዩኒቨርሲቲ ገብታለች። መጀመሪያ አመቷ ነው። ባዮኬሚስትሪ ነው የምታጠናው። ወደፊት ምን መሆን ነው የምትፈልጊው ኤልሳቤጥ?
ኢመርጀንሲ ፊዚሽን እና ቱ ጎ ባክ ቱ ኢትዮጵያ ወርክ ኢን ሆስፒታልስ ዘር።
የድንገተኛ ሕክምና ሐኪም ለመሆን እሱም ብቻ ሳይሆን ኢትዮጵያ ሄዳ በኢትዮጵያ ሆስፒታሎች ውስጥ ለማገልገል ነው የምትፈልገው። በጣም ነው የምናመሰግንሽ። መልካም እድል ኤልሳቤጥ።
መልካም እድል።
አመሰግናለሁ። ቴንክ ዩ ሶ ማች።
ደህና ሁኝ።
مسكيل تنغامت لهير شمن دفل الصبروا بنجد النت متا كشكر حرر لبيني زاو هدج ودرو كاغر سوادو يالبت اسلام كريستيانو تزنكاش دي ايتوبيا مهون انشن بايمانو تشنين بايمانو تي منور انشلالن ايتبن بيتي وبارغو بيسراش يا سماي فطاري ايدل سو اندت كيا لا يسافري سيوردو شاتاوكي ويشاتي اندي ارانشس لبونو يامتي على Yanchis labut nau yantialo سبلاش متش كلبي بتغبي قالو طاو كسرتو كسيفتو سيتا انچيم بمودادي ايقطان جيتا شكر اديسا بانچالشبت رافي لايدل ويا نوار وربيت قداس ينازانونا تربي لياچو فطاري كسما يانجنت سماچو ني له مال بالله حنچم بقلبي كرشن سات بچوناي كبيتي غدي سي ودو شاتاو كي وي شاتي يمبي اري انچس لبونو يانتي الله يانچس لبونو يانتي الله
ቴዲ አፍሮን እናመሰግናለን። ቆም ብዬ ነው እንዲያውም ሰላምታ የምሰጠው ለዚህ ዘፈኑ። እንደ አውሮፓውያን ዘመን አቆጣጠር ታዲያ በ1960ዎቹ የአሜሪካ የሰላም ጓድ ፒስ ኮር በጎ ፈቃድ አገልጋይ ሆነው የሄዱ አንዲት አሜሪካዊት ሜሪ ብራንክስተን የሚባሉ በወቅቱ ለእልት ጻሃይ ይባል የነበረው ሆስፒታል በነርስነት ይሰሩ ነበር። ቀጥሎ የምትሰሟቸው እንግዳችን ደግሞ ከሁለታ ወጣ ብላ በመትገኝ ትንሽ የገጠር መንደር ተወልደው ያድጋሉ። ወደ 4 አመት ገደማ ሳሉ ፖሊዮ የልጅነት ልምሻ ያገኛቸዋል። የዛሬ እንግዳችን
ምን እንደሚያደርጉ የጨነቃቸው አባቴ ጃንሆይ የሆለታን የጦር አካዳሚ ሊጎበኙ ሲመጡ መንገዱ ላይ ይዘውኝ ወጥተው ይውሰዱና ያሳክሙልኝ ብለው እንደተማጸኗቸው ጃንሆይም ጳውሎስ ሆስፒታል እንዳስወጥሰዱኝ በተሰበይ ይነግረኛል ይላሉ የዛሬዋ የሰላም ጓድ አመታዊ ታላቅ ሽልማት አሸናፊ። የተሻለ ህክምና የምታገኘው እኔ ያለሁበት ሆስፒታል ነው ይሉና ፈረንጇ ነርስ እኚህ የሰላም ጓድ አባሏ ይህች ልጅ ወደ ለልት ጻሃይ መውሰድ ማከም ማሳከም መንከባከብ እና ሁለቱ እንደናትና ልጅ መቆራኘት። የዛሬዋ እንግዳችን ወይዘሮ ብርሃኔ ጣባ የኢትዮጵያ የአካል ጉዳተኛ ሴቶች ብሔራዊ ማህበር መስራች ሊቀመንበር ናቸው። ብዙ ተማጽኖ አላቸው ለአድማጭ። ዛሬ ሰው በየግሉ የራሱን ዌብሳይት ወይም ድረገጽ ይዞ በሚሰራበት ዘመን የኛ ማህበር በመረጃው ቴክኖሎጂ ጎዳና ማካይነት ስራውን የሚያሳልጥበት ዌብሳይት የሚባል የለውም አጋዥ ያስፈልገናል ይላሉ። ስለ ሽልማቱ ስለ ማህበራቸው ስራ ባለፉት ተከታታይ ሳምንታት በዝርዝር አጫውተውናል። ቀሪውን ይሆናል ዛሬ ቀጥለን የምንሰማው ጥሪያቸውን እና ሐሳባቸውን ወጣቶች አድምጡላቸው።
ግክለው ሁሉንም ሰው ጋብዛለን እኛ ምን እየሰራ እንደሆነ እንዲያውቁልን እንፈልጋው። አዲስ አበባ የካክስ ለከተማ ነው ያለው ልክ እንግሊዝ ኤምባሲ አካባቢ አበቤ ሱቅ ይሉታል። ብዙ ሰዎች ያውቁታል። በአበቤ ሱቅ
ቀበናን አልፎ ነው
ቀበናን አልፎ እንግሊዝ ኤምባሲን አለፍ እንዳሉ አበቤ ሱቅ የሚል ወይም ሲስተርስ ሪስቶራንት የሚል ጽሑፍ አለ። እዛ ጋር ተገቡረን መንገድ ዳር ላይ ነን። ስልኬ የኔ ጋር ላለው ስልክ ልስ 0911451717 በዚህ ቢያገኙንና ዌብሳይት በእርግጥ የለንም ሰው ሙሉ እንዴ በዚህ ዘመን ምናምን አለን። ግን አሁን በጣም በአስቸኳይ የምንሰራቸው ወይም አጋዥ ይሄን ዌብሳይት አክፍልስራላችሁ እንዴት ነው የሚለንም አጋዥ እንፈልጋለን።
እንዴ አሁን እንደውም እሱን እያሰብኩ ነበር። እንግዲህ በዌብሳይታችሁን በማደራጀትም ሊረዱ የሚችሉ ይኖራሉ እና
እርግጠኛ ነኝ
ይህንን ድምፅ ሰምተው ዝም እንደማይሉ። አንድ ሌላ ነገር ላነሳ የፈለግኩት ሰዎች የአካል ጉዳተኛን ሲያዩ ከንፈር ይመጣሉ የሀዘን ስሜት ብለው ነበር እና መጀመሪያ ሲያዩ የሚሰማቸውን ነው ሰዎች በዛ መልኩ የሚገልጹት። ነገር ግን በዛ በአካል ጉዳተኛው ላይ የሚያሳድረውን ስሜት መስማቱ ጥሩ ይሆናል አቀራረቡን ለመቀየርና ያው እንደዛ ከንፈር የሚመጣው ሰው ለራሱ የተሰማውን ሀዘን ነው የሚያሳየው። እናንተ ላይ የሚኖረው ስሜት ምንድን ነው? ምናልባት እንደዛ ማድረጉ ትክክል እንዳልሆነ የመረዳት
አዎ፣ በጣም ጥሩ ጥያቄ ነው ይሄ ነገር። ለምንድን ነው መሰለሽ ሰዎች አይ ምናምን ሲሉሽ በጣም ውስጥሽን ነው የሚነካሽ ይሄ ነገር። በቃ መንገስቶች አንዳንድ ጊዜ እኮ እኔ እንደው ማስታውሳለሁ እኛ ማህበር እንደዚህ ስል እናትየው ራሷ ልጅቷን በየትምህርት ቤት ይዛ ስትሄድ ትንሽ ልጅ ነች አይ እንደው በቃ ያሉ እንትን ሲሏት ትንሿስ መቼስ ልጅ ነች ያን ጊዜ ምናልባት አላውቅም፣ ግን እናትየው የተሰማት ትምህርት ቤት እንዳትሄድ ውስጧ ሁሉ ላለመውጣት ገባሻ ነው ውጭ ወጣሽውን ጨርፌስ ብቀመጥ አይነት ነገር አይነት ስሜት ነው። ያንዴን ሌላ ማስታውሰው አዋሳ የአካል ጉዳተኛ ሴቶችን ለማደራጀት ሄደን ተዘጋጅተው ይጠብቁን ሰብስባችሁ ጠብቁን እንመጣለን እና ስለ አካል ጉዳተኛ እናስተምራለን ይሄ ውስጣቸው ለማነሳሳት እናንተ ሞክሮ ነግራቸዋለን ጠብቁን ምናምን አለና እሺ አለችን። እዛ ያለች ልጅ ሰብስባ በጣም ትንሽ ልጆች ነው ያገኘ ነው ስንሄድ ምን ነው ስንላቸው አይ ምን ዋጋ አለው ከንፈር ነው የሚመጠጥብን አሉ። ሲመጡ ከንፈር ነው የሚመጠጥብን መንገድ ስንሄድ በተለይ ብዙ ሆነሽ አብረሽ አካል ጉዳተኛ ሲሄዱ በጣም ውስጥ ያዘነ ይሄ ምንድን ነው የሚያደርገው ማለት ነው ነገ ዛሬ ካለኝ ነገ
አልወጣም
ኮንፈር ከሚመጣ ቤት ያርፍ ይቀመጥ ዝብሉ ደግሞ መቀመጥ ያው ስንት ነገር ያፋጥሻል ከመረጃ መራ ከትምህርቱም እና ከፍተኛ የልብ የውስጥ ተጽዕኖ አለው። ሰዎች ከንፈራቸውን ባይመጡብን ወይም በእይታ ራሱ እና ቢችሉ አንዳንድ ነገር እዚህ ሌላም ቦታም ብዙ ጊዜ የምንለው ለምሳሌ ሊረዱሽ ይፈልጋሉ ምን ብለው እኮ ነው መርዳት
ምናም ብለው የሀዘን ስሜት ነው ያለማወቅ
ልክ አይደለም በቃ ስን ይዘው ሊረዱን ሲፈልጉ ልርዳሽ የቱ ጋር ሊያዝሽ የኔ ፈቃድ ነው መጠየቅ ያለባቸው። መንገድ ላሻግሮች ከፈለጉ መንገድ ላሻግሮች ትፈልጊያለሽ ወይ የኔን እርዳታ ተብሎ ቅድሚያ መጠየቅ ነው ያለበት። ምናልባት እኔ ነጻ ሆኜ ዝም ብዬ ሄድን እኔ እንደ እኔ ማለት ነው እርዳታ ላልፈልግ ይችላል። ደግሞ ሌላም ሰው እርዳታ ይፈልጋል። ከሁሉም ዝም ከሚል ከሰው ልርዳሽ እርዳታ ትፈልጊያለሽ የሚለው ቅድሚያ ማስቀደም ነው ያለበት። ከዛ በኋላ የቱ ጋር ሊያዝሽ አይነ ስውሮችንም ሲመሩ የራሳቸው አይነ ስውሮች አያያዛለች በእግራቸው በኩል እንዴት እንደሚመሯቸው ራሳቸው ይነግሯቸዋል። እኔ ደግሞ አካል ጉዳተኛዋ ነኝ ዱላይን ሊቀበሉ ሲሉ የትኛውን ዱላይን የቀኝን ተቀበለኝ በግራይ ደገፍበታለሁ የሚለውን እኔ ልነግረው ምክንያቱም ያልፈለግኩትን ሲያነሳ ልወድቅ ነው። አንዴ ታክሲ ላይ ሲረዱን እንዲ ይሆናል ብዬ ነው ታክሲ ላይ ሲረዱን በቀኜ ነው የምደገፈው ረጅሙን ክራንቼን እና እሱን ተደግፌ ልወጣ ስል አሁን እሱን ቢወስደው መውደቅ ነው ተመልሼ እና
መውደቅ ይኖራል።
ስለዚህ ፍቃድ መጠየቅ ነው። ብርዳሽ ሲለኝ አዎ እችን ያዝልኝ ክራንቼን ያዝልኝ ወይም ፖርሳም ኪያስ ፖርሳይን ያዝልኝ ና እኔ እገባለሁ ካልኩት እሱን ለእኔ ነው የሚተወልኝ።
አለዛ ደግሞ እንደዚህ አርገህ እርዳኝም ካሉ የእርሶን ይከተላል። የእርሶን ነው መከተል የዛን ሰው ፍላጎት ነው መከተል ያለበት።
በጣም ትክክል እንደሱ ነው። እና በተለይ ደግሞ እንደዚህ አካል ጉዳቶች ነው አንዳንዴ ደግሞ በስተኋላ አካል ጉዳት ይሆናል። ያ በልጅነታችን ነው ቅድም እንዳወራ ነው አንዳንድ በስተኋላ አካል ጉዳት ይገጥመው ና ያንን ሰው እንዲህ ሆኖ መኖር ይቻላል እንዲህ ብለሽ የምትመሪውን ነገር ውጭ ሲወጣ አይ እግዚአብሔር ፈቅዶበት እኮ ቤተሰብ እኮ ውስጥ ነው መነግርሽ ይሄንን ሶፈር እንደ የሳቸው ልጅ እግዚአብሔር ፈቅዶበት በዚህ ሰዓት በዚህ እድሜው እንዲሆነ ምናምን ይላል። እንዴት ሞራል ለሚነካ ለምችው እንግዲህ ይሄንን እኛንም ስራችንን ነው እንደውም ያበላሹብን። ገባሻለች በቃ ኑ ወደ ማህበር እንዲህ ተከሰት አይደል አሁን አይነ ስውራን ላይ የሚሰሩ ብዙ ድርጅቶች አሉ። በስተኋላ አይነ ስውር ከሆኑ እንዴት ራሳቸውን እንደሚመሩ፣ ምግባቸው እንዴት እንደሚሰሩ፣ ቤት ውስጥ ራሳቸውን መጀመሪያ ደረጃ የሚሰራው የራስን መቀበል ጉዳይ ነው። ይከሰታል። ሰው እስከሆንሽ ድረስ ነገ ምን እንደሚከሰትብን አናውቅም።
ልክ ነው።
ነገር ግን በውስጡ እንዴት ልለፍ ነው? በተከሰተው ችግር ውስጥ ራሴን ተቀብዬ እንዴት ልለፍ ነው? ይልቁኑ ሰውር ይህንኑ እንዲቀበሉ ከማድረግ ይልቅ እየመጡ ቤተሰቡም ሆኑን ጎረቤቱም ይሁን አይ ፍርድ እያሉ ካሉ ይህ ሰው ሁለት እጅ ነው በቃ ጉዳቱ የሚመጣበት። ገባሽ አይደል? እና እንዲህ አይነት የስነ ልቦናውን እንትን ሰዎች እንዲረዱልን በሰፊ ይፈልጋለሁ። ጥሬንም አቀርባለሁ። በቃ እንዲህ እንዲያን ከሚሉ ሂዱ እንዲህ ቦታ አንዳንዶቹም አሉ እስቲ እነ ከሌ ጋር ሂዱ እንዲህ ይሰጧቸዋል፣ ምክር ይሰጧቸዋል ይላሉ። የሰው ልጅ ጠንካራ ነው ካጠነከርሽ። ካጠነከርሽ ደግሞ ይደክማል። እና በዚህ ላይ ማህበረሰባችን በደንብ ቢያነብም ጥሩ ነው። ከእኛም ላይ አብሮን ሲሰራ
ይሄንን አሁን ወይዘሮ ብርሃኔ ይሄንን አሁን ለእኔ ያስረዱኝን በዚህ አማካይነት አሁን ያው ህዝብ ይሰማዋል። ነገር ግን እንደው ቀጣይ ተከታታይ የሆነ ትምህርታዊ ነገር የሰዎች አመለካከት፣ የሰዎች አነጋገር፣ የሰዎች አቀራረብ እንዲለወጥ ምን እየተደረገ ነው? ምንስ መደረግ አለበት? እንዴትስ ነው የምትረዱት? ይህንን አሁን ይሄ የእርስዎን ጥሪ ለማሰራጨት ሌሎች ምን ማድረግ አለባቸው?
አዎ፣ ለምሳሌ እኛ አሁን በማህበራችን እንሰራለን። በተለይ የአካል ጉዳተኛ ቤተሰብን ቤተሰቦቻቸው አካል ጉዳተኛ ካልሆነው ልጆቻቸው ጋር ይህን ልጅ እንዴት እኩል አድርገው ማሳደግ ይሄ ቅድም ያልኩሽ ጥንቃቄ አድርገው መናገሩን በተመለከተ ሁሉ እንዴት እንደሚያደርገው በተቻለ መጠን ለማህበረው አባላት ቤተሰብ ብቻ ነው የምናደርገው። በእርግጥ ምንድን ነው መደረግ ያለበት? ሚዲያ በሰፊው መጠቀም ይኖርብናል ብዬ አስባለሁ። ሚዲያው በእርግጥ ዛሬ ክፍያም ይፈልጋል የራሱ ነገርም አለ። ግን በዚህ ላይ የሚሰራ መንግስትም የማህበራዊ ጉዳይ ሚኒስቴር ብቻም ሳይሆን ሁሉም የአካል ጉዳተኞችን ጉዳይ አካቶ በራሱ ለምሳሌ ስለ ሴቶች ሲያወራ ሴቶች አካል ጉዳተኞችንም አለን። ስለ ህጻናት ሲያወራ ህጻናት አካል ጉዳተኞች አሉ። ስለ ወጣቶች ሲያወሩ የወጣቶች አካል ጉዳተኞች አሉ። አጠቃላይ የአካል ጉዳተኞች ጉዳይ የማህበረሰብ ሁሉ ጉዳይ ስለሆነ አካቶት ነው የሚሄደው። እኔ ብቻ ስለ እኔ ጉዳይ ባወራ ለውጥ አላመጣ ይገባል። ስለዚህ በሚዲያውን በመጠቀም ሚዲያ ነው ብዙ ጊዜ ለውጦችን ኤች አይቪ ላይ እንዴት ለውጥ እንደመጣ ሀገር ውስጥ እናውቃለን። ልክ ምክንያቱም ርብርቦሹ በጣም ሰፊ ነበረ። የአካል ጉዳተኞችን ጉዳይ እንደዚህ አይነት ርብርቦች ያስፈልጋል። ከንግግር ከጀምሮ ከእንዴት እንቅረባቸው ጀምሮ በዛ ላይ ደግሞ ሀገሪቱ ላይ እንደታየው አሁኑ ራሱ ከተማው በጣም እየለማ ነው። በጣም አዳዲስ መንገዶች፣ ባቡር ምናምን እየተሰራ ነው። አካል ጉዳተኞች ተካተው በዛ ውስጥ በልማት ማለፍ አለባቸው። አለበለዚያ በኋላ ተዙሮ ምን ነበር የረሳ ነው ምንድን ነበር ልማታችን ላይ እንቅፋት የመጣው ብሎ መፈተሽ አይቀሬ ነው። አሁኑ ከዜሮ ነው ይዞ መሄድ ያለባቸው።
በልማት ውስጥ ወይዘሮ ብርሃኔ የአካል ጉዳተኞች ጉዳይ ምን ያህል ተካቷል? በመንገዶች ስራ አሁን እንዳሉትም የባቡር መስመርም የቤቶች ስራም ግንባታ የመሳሰለው ውስጥ ምን ያህል ትኩረት ተሰጥቶታል?
አዎ፣ በስፋት አሁን ለምሳሌ የህንፃ አዋጅ አለ። አካል ጉዳተኞችን ህንፃው አመቻችቶላቸው እንዲሄድ የሚል ነገር አለ። አሁን አንዳንድ ቦታ ላይ ሳይ በብሬል የተጻፉ ሊፍቶች አሉ። መግቢያው ቦታ ላይ ራምፕ አክሰሰብል የሆነ ወይም ምቹ ነገር እየተፈጠረለት አለ። አልፎ አልፎ ነው። ግን አንዳንዱ ደግሞ ያለ አግባብ ምን ብዬ ልንገርሽ፣ ለምሳሌ መግቢያው ደረጃውን ብጠቀም የሚሻል አይነት አለ። ይሄ ግሎባል አክሰሲቢሊቲ እንትን ወይም ዓለም አቀፍ የተደራሽነት እንትን አለ። እሱን ማጤን አለበት። ይህንን ህንጻ ሲያሰሩ ምንድን ነው ዓለም አቀፍ የሚያግጥ ወይም ደግሞ ወደ ላይ ስቀል ያለ ሰሩት ተብሎ አይቆጠርም እሱ። እና ራሱ እነዚህ አይነት ነገሮችም እውቀትን መሰረት ያደረገ የአካል ጉዳተኞችን ጉዳይ እውቀት መሰረት ያደረገ ስራዎች ናቸው ሊሰሩ። ባቡሩንም አሁን በምናገኘው ነገር ነው በዚህ በስብሰባዎች ሄደንም እንደዚህ እናያለን። ይመቻቻል፣ ምቹ ሁኔታዎች ይፈጠራሉ ብለው በተገኘውበት አንዱ ስብሰባ ላይ ቃል ገብተው ነግረውኛል። እና ራሴም እንዲሁ አንዳንድ ቦታ ስንሄድ በተለይ ከዚህ ከአቃቂ እንደዚህ የሚመጣው መነሻው ቦታ አሁን ለመሳፈር የሚነሱበት ቦታ ላይ ምድሩ ላይ ያለው እየተሰራ ነው። ቸር መግቢያ ራምፕ ነገር እየተሰራ ነው። ፎቁ ላይ ያለው ግን ሊፍት አለው የሚል ተነግሮኛል። እኔ በደንብ እኔ ግን እስካሁን ሳየው ዝም ብዬ ቤቱ ጋር ይሆን ሊፍቱ ቤቱ ጋር ይሆን ይሆናል እንግዲህ ማየት ነው ማመን። ሲያልቅ ጉዳዩ እናያለን። ግን ሳያልቅ ነው ካለቀ በኋላ እናንተን አካትትም ከተባለ ጉድ ፈላ። ምክንያቱም እኛ ግብር ከፋዮች ነው። ግብር የሚከፍል ሰው ከግብሩ መጠቀም አለበት።
ትክክል። ትጠራላችሁ በየጊዜው እንደዚህ አይነት የልማት እቅዶች ሲወጡ የእናንተ አስተያየት የእናንተ ሀሳብ እንዲካተት?
አዎ፣ አሁን ተጀምሯል። በዚህ በህዝብ ክንፍ የሚባል አለ በመንግስት የህዝብ ክንፍ ፕሮግራም ላይ እኛም በህዝብ ክንፍ ታቀፍ ማህበራት፣ የአካል ጉዳተኞች ሴቶች፣ በዚህ ማህበራት የምንሰራ ሰዎች በህዝብ ክንፍ ላይ እንድንገኝ ይደረጋል። የአንድ የአመቱ ስራ እቅድ ሲያወጡ የእቅዳቸው ላይ እንድንገኝ ይደረጋል። ለምሳሌ እንደ ትምህርት ሚኒስቴር ጋር ከነሱ ጋር ማብረናለን። የፍትህ ሚኒስቴር መንገዶች፣ የአዲስ አበባ መንገድና አውቶቡስ ከአዲስ አበባ አውቶቡስ ላይ በጣም ነው የምንሰራው። እዚህ ከተማ አሁን ስዞርልሽ ፎቶግራፍ ሁሉ አንሱኝ እያልኩ እንዴት አክሰሰብ በባስ ነው የምሄደው። ሆን ብዬ ማያቸው ነገሮችን የምፈልጋቸውን ገባሽ፣ ለአስተምር ነው የምሄደው ዝም ብዬ ለመዝናናትም አይደለም የመጣሁት። እና ባስ ላይ ስወጣ እንዴት አክሰሰብል እንደሆነ አሁን ፎቶግራፍ እየተነሳሁ ነው። ያንን አሳጥቤ ለአዲስ አበባ አውቶቡስ እንትን እሰጣለሁ። እንፈልጋለን እንሰራለን ብለውን እነሱም እቅዳቸው ውስጥ አካተዋል። ምናልባት ባለፈው አመት ነው ይሄንን የተነጋገርነው። በዚህኛው አመት እቅዳቸውን ይዘው ለመስከረም አይደል የኛ በሰኔ ነው አመቱም ያበቃው እቅዱ። አሁን በሚመጣው አመት ውስጥ እርግጠኛ ነኝ እንደሚያካትቱና የማህበረሰቡንም ግንዛቤ በአፍ ላይ ስንወጣ ምን መደረግ እንዳለ እዚህ አለት እንዴት እንደሚተባበሩ ሁሉን አይቻለሁ። በቃ ልክ እንደሚመቸኝ አድርገው እንድገባ የእነሱም ጥረት አለ። ቀስ በቀስ ነው። በእርግጥ ሁል ጊዜ በአንዴ ለውጥ ይመጣልን ባይሆን፣ ግን የኛ ባለቤቶቹ ደግሞ እዚህ ላይ በጣም መስራት እንደሚጠበቅብን ይሰማኛል። ባለቤቶቹ ማለት አካል ጉዳተኞቹ ያየናቸውን ነገር ላይ ምናምን በጣም ከፍተኛ ጩኸት መጮህ አለብን።
ወይዘሮ ብርሃኔ፣ እዚህ ምክር ቤት ኮንግረስ አባላት የአካል ጉዳተኛ ሰዎች መብት እንዲከበር የሚሟገቱ መሪዎች ጋርም ተገናኝተዋል። እንዴት ነበረ ስብሰባውም? እንዴት ምን ያህል ውጤታማ ሆነ?
ስብሰባው በጣም ጥሩ ነበረ። ያገኘናቸው ሰዎች ግማሾቹ ኒውዮርክ ስብሰባ አለባቸው ብለውን ሄደዋል። ግን ያናገሩን ሰው በጣም የአካል ጉዳተኞች ጉዳይ ላይ በዓለም አቀፍ ደረጃ ሊሰራ እንደሚገባና እዚህም መንግስት ከማንም ጋር ለመስራት ፈቃደኛ እንደሆነ ነግረውናል። ያለንን ሁኔታ ምንድን እንደሚመስል በተለይ ከፍተኛ ነገሩ ምንድን ነው ብሎ በጠየቀኝ ጊዜ አመለካከት ነው ብዬው ነበረ። ያው ቅድም እንደነገርኩሽ ከፍተኛ ያለብን እኛ አመለካከት ነው። ያንን አመለካከት ግን ለመለወጥ ዞሮ ዞሮ ሁሉም ነገሮች አስፈላጊ ናቸው። ከበጀት አንስቶ ከእቅድ ከባድል ጊዜ ጀምሮ የእነሱንም ጥያቄ እንደው ምን ያነሳውላችሁም እንዴት ነበር እንደዚህ አይነት ለውጥ ልታመጡ የቻላችሁ? ሳየው በአብዛኛው አገሪቱ ላይ ያለ አክሴሲቢሊቲው ያለ ሁሉ ነገሩ እንዴት ነበረ ብዬው ነበር። እና ያው ያላቸው ስትራቴጂ አካቶ መሄድን ነው። በቃ ሁሉም ነገር ኢንክሉሲቭ ሶሳይቲ ፈጥረዋል። ይሄንን ነው እኔም አገሬ ላይ እንዲሆን የምፈልገው። ኢንክሉሲቭ ካቶ ማህበረሰብን መፍጠር ግድ ይለናል። ማለት
ያሳተፈ ማህበረሰብን በሙሉ ያካተተ ስራ መሰራት አለ።
ሁሉንም ያካተተ ስራ መሰራት እንዳለበት ነው ያየሁት። እዚህ ከነሱም የተረዳሁት ይሄንን ነው። ኮንግረሱ ላይ
በዚህ ስራ አድማጭ በምን አድርጎ ሊያግዝ ይችላል? እስኪ ጥሪውን ያሰሙ እግረ መንገድ።
ኢትዮጵያውን መረዳዳት ልምዳችን ነው በእርግጠኝነት ሳየውና የኖርንበትም ነው። በአብዛኛው እኔ አሁን ታየሽው ማህበረሰቡን ያስተማረኝ ስማርም ትምህርት ቤት ስንሄድ ደግፏቸው እንደዚህ አድርጎ ሲሉ አንዳንዴ ንግግሮቹ በሽተኛ ናት ምናምን የሚሉት ነገር አስቀያሚም ቢሆን ውስጣቸው ግን የመርዳትና የመደገፍ ነገር ነው። ማህበረሰቡ ነው ይሄንን ሁሉ ሰው እዚህ ያደረሰው። በተለይ አካል ጉዳተኛውም ብዬ ነው የማስበው እኔ በእርግጠኝነት። ምክንያቱም በአፍ ላይ ስንወጣ ታክሲም ላይ ምንም አክሰሰብል አይደለም። ህብረተሰቡ ግን ያንንም እያለ ለመርዳት የሚነሳሳው ነገሩን አደንቀዋለሁ። ከትምህርትም ሲጨመርበት እንደዚህ ስላቸው እንደሚከፋት ያንን ካስወገዱልን ሆኖ ነው። አሁንም ይሄው ነገራቸው እንዲቀጥልና በተለይ እያንዳንዱ አካል ጉዳተኞችን ቤት ውስጥ ተደብቀውም ያሉ ከማወቅ ካለማወቅም የሚያደርጉትን ነገር ሲያዩ መጥተው ለኛ አጋልጠው ቢያመጧቸው ከኛ ጋር ቢሆኑ በእውቀታቸው ለምሳሌ ቅድም እንዳልነው በተለያየ ነገር እውቀት ያስፈልገናል። የበጎ ፈቃደኝነትን ስራ ቢለመድ ሁላችሁ እስቲ ምንድን እየሰራችሁት ነው ምንድን ነው ላማክራችሁ የሚለን ካለ ብሎ መጥቶ ቢያናገሩኝ እኔ በጣም ደስ ይለኛል።
ወይዘሮ ብርሃኔ ዳባ፣ እንግዲህ ህይወቶን ይህንን ታላቅ ስራውን ገና ደግሞ ለማህበረሰቡ ያሉትን ጥሪ ሰፋ አድርገው አጫውተውናል። ስኬትን ወደፊትም እስካሁንም ብዙ ሰርተዋል። ወደፊትም በስራው ብዙ እንዲሳካላችሁ ነው የምመኘው። በጣም አድርጌ አመሰግናለሁ። ለዚህ ለታላቅ ሽልማት በመብቃቶ ደግሞ በድጋሚ እንኳን ደስ ያለው እላለሁ።
እኔም በጣም አመሰግናቸዋለሁ። እንኳን አብሮ ደስ አለ ነው ሽልማቱ። ሁሉም ነው ኢትዮጵያ ነው አጠቃላይ፣ በተለይ የኢትዮጵያ አካል ጉዳተኞችን እውቅና የሰጠበት ነገር ነው ብዬ አስባለሁ። የኔ ብቻ ሳይሆን stole life from the merchant ship, and after they stole life from the bottomless pit. But my hands were made strong, my
ourselves from mental slavery. Not much ourselves can free our minds. Have no fear for atomic energy. Yes, none of them can stop the tides. How long shall they kill our prophets?
ኢትዮጵያዊቷ ወይና ነች ሪዴምፕሽን ሶንግ የቦብ ማርሌን ዜማ ያቀነቀነችው። ወደ ዝግጅታችን መጨረሻ ስናልፍ ኃይሌ ገብረስላሴ ከአትሌት እስክንድር ፍሬው ጋር ያደረገው ቆይታ ይቀጥላል። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ ዕውቀት ባላቸውና ለድገቱ በሚሰሩ ሰዎች መመራት እንዳለባቸው ኢትዮጵያዊ አትሌት ኃይሌ ገብረስላሴ ከአሜሪካ ድምጽ ሬዲዮ ጣቢያ ጋር በቅርቡ ባደረገው ውይይት ገልጿል። የሁለት ኦሊምፒክ ሜዳሊያና የ27 የዓለም ክብረ ወሰን ባለቤት የሆነው የረጅም ርቀት ንጉስ በሚባል የሚታወቀው ኃይሌ ገብረስላሴ በኢትዮጵያም የስፖርት ፌዴሬሽኑን የሚያስተዳድሩ ሰዎች የሚመረጡበት ሁኔታ ሊቀየር ይገባዋል ብሏል። ለዓለም አቀፍ አትሌቲክስ ፌዴሬሽን ማለትም IAAF ፕሬዚዳንትነት ከቅርብ ወዳጁና የሙያ ባልደረባው ሰርጌይ ቡብካ ይልቅ ለሎርድ ሰባስቲያን ኮ ድጋፉን ሰጥቷል። እስክንድር ፍሬው ኃይሌን አነጋግሮታል።
እነዚህ የስፖርት አካላቶች ትልቅ ስራ የሚሰሩ ናቸው። በስፖርቱ ዙሪያ ለምሳሌ ያህል የስፖርቱ ኃላፊዎች ናቸው። በስፖርቱ የሚደረጉ ማንኛውንም ቅጣት ይቀጣሉ። አገሮች ሲያጠፉ ይቀጣሉ። ስፖርተኞች ሲያጠፉ ይቀጣሉ። ስፖርተኞች በዶፒንግ እንትን ሲያዙ ይቀጣሉ። አሁን ይህንን የሚያደርግ አካል እንደዚህ አይነት ድርጊት አድርጎ ስታገኘው ደግሞ ይሄ በነገራችን ላይ የሚጎዳው ስፖርተኛውንም ጭምር ይጎዳዋል። አገሮችንም ጭምር ይጎዳቸዋል። እምነት ይሸረሽራል። ይሄን ያህል ቅጣት ሲያስተላልፉ፣ ይሄን ያህል ነገር ሲያደርጉ የኖሩ አካላቶች በዚህ ቅሌት ውስጥ ገብቶ መገኘት ትንሽ ጥሩ ያልሆነ ነገር ነው። ሌላው ግን በእውነት በፊፋ ውስጥ ድርጊቱ ስለተለመደ ይመስለኛል። በቃ እንደ ኖርማል ሂደት ተቆጥሮ ቆይቶ እኮ ነው። አሁን ሞስኮ ያገኘችው ኳታር ያገኘችው እንትን በትክክል አይደለም በምናምን ስተማመል ደብለ አሁን እንግዲህ እኔ ደግሞ ቁጭ ብዬ ሳስብ እንደ በቃ በሙሉ ሁሉም ያገኙት ወደኋላ እየተሄደ ሊመረመር ነው ማለት ነው።
የፈረንሳይም የ98ቱም በዚህ መንገድ ነው ተብሏል። የሳውዝ አፍሪካውም ተብሏል።
ኤግዛክትሊ። ግን ምን ያደርጋል ከሆነ ካለፈ በኋላ እንዲህ ነው ማለት በጣም አንድ ስፖርተኛ ሴሌብሬት አድርጎ ወርቅ ከወሰደ በኋላ ከሁለት ዓመት በኋላ የከሌ እኮ ወርቅ ልካ ስላልሆነ በዶፒንግ ስለተያዘ ዳዝ ሜክ ሰንስ በቃ። ምክንያቱም ያው ብር ነው ያገኘው ሰውዬ እንጂ ወርቅ አገኘ ተሻሽሎለት የሚባል ነገር የለም። ዋናው ፓርቲያችን ሴሌብሬት የምታደርጋት ፓርቲ
በጊዜው ነው ዋናው
በጊዜው እርግጥ ነው ለሚቀጥለው ጥሩ አመራር ሊኖር ይችላል ወደፊት ለሚሰራው ስራ ቢታሰብበት እንደዚህ አይነት ድርጊቶች ተባባሪ ሆኑ በተለይ እኔ አባል አገሮች ናቸው ተባባሪዎች
እዚህ ቦታ ብሔራዊ ፌዴሬሽኖች
በተለይ አሁንም አፍሪካ ላይ ነው እኔ ምንድነው እዛንትን ምን የሚያስብለው ነገር እኔ መስለኛል የአፍሪካውኖችም ችግር የአፍሪካ ብሔራዊ ፌዴሬሽኖች ውስጥ የሚመረጡት ራሳቸው ከስፖርቱ ጋራ ምን አይነት ሪሌሽን አላቸው ፉትቦሉ ጋር ከመናምኑ ጋር እንደዛ ኩ ሪሌሽን ቢኖራቸው ሲመርጡም እኮ አስበው አይተው እኔ ለምሳሌ ሀል በአትሌቲክስ የሚመረጥ ዓለም ሻምፒዮን የት ጋር መዘጋጀት እንዳለበት ማን ማዘጋጀት እንዳለበት ምን አይነት ዌዘር እንዳለው መቼ ምን የሚለውን ነገር ስለሚገባኝ ለከሌ ፈቀዱለት ላል ግን ካልገባቸው ዝም ብሎ ነው የሚልክ ኦኬ ፊፋ ምን ይላል አይ አሁን ባሁን ራሽያ ታገኝ በሚቀጥለው ኳታር ታገኝ ካለ በቃ ዝም ብሎ በፊፋ እየተመራ ከዛ ካርድ መጨመር ይሄ በእውነት ባይለመድ ምናሳቸው አፍሪካኖች ራሳቸው በራሳቸው ይሄንን ደሞ ለማድረግ መጀመሪያ የሚልኩት በፉትቦሉ የበቁ ያወቁ አፍሪካ የፉትቦል ዳ አይደለችም ብዙ ፉትቦለሮች ነበሯት ብዙ የፉትቦል ኤክስፐርቶች አሉ እነዛ ኤክስፐርቶች በአለም ላይ ወኪሎቿ አርጋ መላክ አለባት አለያ ግን ዝም ብሎ ነው የሚልክ በቃ ደስ ስለሚለው ብቻ ማን ነው የሚባል ወይ ገንዘብ ስላለው ከተመረጠ ወይ ደግሞ sultaan እንትን ስላለው ስለተመረጠ ኢትዮጵያ ውስጥ አሁን በአብዛኛው የማታየው ነገር በንጉሱ ጊዜ ከንጉሱ ጋራ ሌሊት የሆኑ ሰዎች ይመረጣሉ በደርግም ጊዜ የጀነራሎች በቃ እንትን ያለ ኢቭን አሁን ራሱ እኔ አይገባኝም በቃ መመዘኛው ምንድነው ሪፕሬዘንታቲቭ ተብሎ በየክልል ይመጣሉ እነዛ ሪፕሬዘንታቲቮች ስለ ስፖርቱ ማወቅ መቻል አለባቸው ስፖርት ዓለም አቀፋዊ ህግ ነው ስፖርት ደግሞ ቴክኒክ እና ታክቲክ ብቻ ነው እንዴ ዝም ብለ በፖለቲካ ለምሳሌ ዓለም አቀፋዊ ነው መልክ ኢትዮጵያ 11 ተጫዋች አላት 12ኛ ተጫዋች ኢትዮጵያ ከታዳጊ ሀገር መጣች ተብሎ የሚባል ታሪክ የለም በቃ ያንን ዓለም አቀፍ ሊትርጉም የሚችል የሚያውቅ በስፖርቱ ዙሪያ ያለፈ ሰው ሊሆን ይገባዋል አለያ ግን እንደዚህ አይነት ነገሮች እየተፈጠሩ ምናልባት እየዞረ ሲመጣ ለምሳሌ ሀለ አይተህ እንደሆነ ከፊፋ ውስጥ እኮ አንድ ሰው ከዚህ ፊት ቅሌት ተብሎ የተያዘ ሰው ያያሉ አይደል ምናልባት አታውቀውም እኮ ቮት ኢትዮጵያም ሸጠች ቢባል ነገ ምንድነው ጉዳችን እኮ የሚፈላው ገብቶሃል አይደል እቺ ከሌለ ለመምረጥ እኮ የኢትዮጵያ ቮት አሁን ለምሳሌ ለነበልና በዚህ ሁሉ ፕሮብሌም ውስጥ እንትና ተመርጠው ነበር
ብላተር ተመርጠው ነበር
በዚህ ሁሉ ፕሮብሌም ውስጥ ምናልባት የኛ ሰዎች ለብላተር ሰጥተዋል ካርድ ከሰጡ እንግዲህ በጣም ችግር ነው ብላተር ግን እኔ ነኝ በእናታችሁ እናንተም እንትን ብላችኋል አም ሶሪ ብለው ሲወጡ ደግሞ ለኔ የሚያሳፍረኛልና ይሄን ነገር ወደፊት ሪቫይዝ ብናረጋው ሌላው እኛም ራሳችን አሁን IWF የሚቀጥለው አሁን የኢንተርናሽናል አትሌቲክስ አሶሲሽኑ የሚቀጥለው ምርጫ አለ እዛ ምርጫ ላይ አሁን ተወካይ ኢትዮጵያ አንዷ ተወካይ ነው ኢትዮጵያ ራሷ አንዱ የምትመርጠው ነው ሄዳ
የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር 212 ብሔራዊ ፌዴሬሽኖች አባላት አሉት መስለኛል ስለዚህ አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው
አንዱ የኢትዮጵያ ብሔራዊ ፌዴሬሽን ነው ምርጫው ሁን እንግዲህ በዚህ በኦገስት ላይ ነው የሚደረገው እዛ ኦገስት ላይ ሲመረጥ 53 54 የአፍሪካ ሀገሮች አሉ ባይገርምክ ትንንሽ አፍሪካ ሀገሮች በቁጥር ግማሽ ሚሊዮን የማይሞሉ ሀገሮች እንደ አንድ አሜሪካ ወይንም እንደ አንድ ትልቅ ሀገር ነው ሁሉ የሚመደቡት
ከፊፋ ጋር መሳሰላ ማለት ነው አሰራሩ
በጣም ተመሳሳይ
ፊፋ ላይም አሜሪካና ሌላ አነስ ያለች ሀገር ኩል ድምጽ አላቸው ስለዚህ IWF ላይም እንደዛ ነው
በጣም ተመሳሳይ ነው ይሄ በስፖርት ማህበራቶችም በሁሉም ኦልሞስት መሳሰላሉ
በሱና አጠቃላላለን ፊፋንና የዓለም አትሌቲክስ ፌዴሬሽኖች ማህበርን አነጻጽረህ ባለፈው ይሄ ጉዳይ እዚህኛው አትሌቲክስም ላይ እንዳይከሰት ፈራለሁ ብለህ ነበር ስጋትህ ከምን የመነጨ ነው ኃይለ እስቲ ዛሬ በደንብ አብራራለን አሁን ፊፋ ውስጥ የተከሰተው አይነት ሁኔታ አትሌቲክስም አከባያ ለም አትሌቲክስ ፌዴሬሽኖች ማህበር ውስጥም እንዳይመጣ ያሰጋል ብለህ ነበር
ያሰጋል ማለት ሙስና ከተባለ በየው ምናልባት እኮ አንድ ጊዜ ሁሉም በትንሽ በዛ ባቅሙ ሊኖር ይችላል ፊፋ ትልቅ ገንዘብ ያቅም ሊኖር ይችላል ምናልባት እንደ ሳውዝ አፍሪካ 10 ሚሊዮን ተላከ እንደተባለው ላይሆን ይችላል 10000 ቢላክስ ለምሳሌ አላሁን ባለፈው ጊዜ ሰምተው እንደሆነ ያንድ የካንዲዴት የሆኑ ሰውዬ እሳቸው ያደሉት አይው አትርሱኝም ጭምር ሊሆን ይችላል ኢንዳይሬክትሊ ወይንም ታንኪዩም ሊሆን ይችላል አይክ አንድ ጊዜ ሙስና አንድ ዳይሬክትም ላይመጣ ይችላል ኢንዳይሬክትም ሊሆን ይችላል ያሰገዋል ምል በዛ ነው ምክንያቱም ምርጫ እውነተኛውንና የምትፈልገውን ደሞ ለስፖርቱ የሚሰራውን ሰው ተተውና በጥቀማ ጥቅም እንዴት ከሌን ዘናገዋለሁ እንደው ከሌኩባን ዶክተር እንዲያርገኛል አየ ለኔ እንደ ተፈተንኩት ማለት ነው። እንዴት አሁን እኔ በነገራችን ላይ ዛ ቁጭ ብለን እኔ ፕሬስ ኮንፈረንስ ለዚህ ለሳባስቲኮ ስንሰጥ ዛ ፕሬስ ኮንፈረንስ ላይ በቃ በውስጤ ወይኔ አሁን ቢያኝ እንዴት ይታዘበኝ ነው ያልኩት። ግን እሱ ሊቀየመኝ ይችላል። እኔ ግን ራሴን በራሴ ሁልጊዜ ነፃ ነኝ በአሁን ሰዓት።
አትሌት ኃይሌ ገብረስላሴ በጣም እናመሰግነው። በአሜሪካ ድምጽ ሬዲዮ አድማጮች ስም ጊዜ ይሄን ያህል ጊዜን ስለሰጠህን በጣም አመሰግናለሁ።
እኔም አመሰግናለሁ።
የዛሬ ምሽት መስታወት ፕሮግራም በዚህ መልክ መጠናቀቁ ነው። አድማጮቻችን አስተያየቶቻችሁን ላኩልን። ነጻው የስልክ መስመር 2022059942 የውስጥ መስመር 14 24 ሰዓት ክፍት ነው። አስተያየቶቻችሁን ላኩ።
የለም እስክርቢቱ አንፈልግም እጃችን ኪቦርድ ላይ ብቻ ነው የሚጫነው የምትሉ አድማጮቻችን ደግሞ በኢሜይል አድራሻችን hon@voanews.com ላኩልን። በትዊተርና በፌስቡክም እንደዚሁ በሽነን ቪኦኤ አማሃሪክ ብላችሁ ተከተሉን። የማጠቃለያ ዜና እናሰማና እንሰናበት። ቆንጅት ወይስ አንድ ሙዚቃ እንጋብዛችሁ? ጊዜ አለ።
አንድ ሙዚቃ መመረቅ አለብን እንደተለመደው።
ይኸው
ክቡራትና ክቡራን አድማጮች ለሙዚቃው በቂ ጊዜ አልነበረም፣ ይቅርታ ጠይቃለሁኝ። ሄኖክንና ቆንጅትን እንዲሁም እናንተን የማጠቃለያ ዜና ላሰማችሁ። ኢትዮጵያ የሰላም ጥበቃ ማሰልጠኛ ተቋም ከፈተች። ተቋሙ የተከፈተው በፕሬዚደንት ሙላቱ ተሾመ ትናንትና ነበረ። ለሀገር ውስጥና ለውጭ ሀገሮችም ወታደሮች ስልጠና የሚሰጥ እንደሆነ ተገልጿል። እስክንድር ዝርዝሩን ነገ ያቀርብልናል። የብሩንዲው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እወዳደራለሁ በማለታቸው በውጥረት የተሞላው የሀገሪቱ ፕሬዚደንታዊ ምርጫ ከመካሄዱ አስቀድሞ ትናንት ሌሊቱን በበረታው የተቃውሞ አመፅ ውስጥ ቢያንስ ሁለት ሰው መገደሉን እማኞች ዛሬ ተናገሩ። በኢራን የኒኩሌር መርሃ ግብር ላይ በቴህራንና በስድስቱ ሀያላን መንግስታት መካከል እየተካሄደ ያለው ድርድር ከነገ በስቲያ በተያዘው የጊዜ ገደብ መሰረት ላይቋጭ እንደሚችል እየተሰማ ነው። ለዓለም አቀፉ የጠፈር ጣቢያ ከ2300 ኪሎ ግራም በላይ ወይም 23 ኩንታል ጭነት ለማድረስ ዛሬ ጠዋት የተነሳች ስፔስ ኤክስ የምትባል የጠፈር መንኮራኩር ምድርን በለቀቀች በጥቂት ደቂቃዎች ውስጥ አየር ላይ ፈንድታለች። ስብርባሪዎቿ አትላንቲክ ውቅያኖስ ላይ ወድቀዋል። ማጠቃለያው ዜና አበቃ። ጤና ይስጥልኝ። ደህና ደሩ። ዜናውን ያሰማችሁ ሰለሞን አባተ ነኝ።
የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ።
ነገ ሰኞ በልዩ ዝግጅታችን በቀዳሚው ከምሽቱ በአንድ ሰዓት ላይ በ1431 መካከለኛ ሞገድ በመደበኛው ፕሮግራማችን ላይ ደግሞ ከምሽቱ በሶስት ሰዓት ላይ እስከምንገናኝ ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
ቆንጂት ታየንን። ፕሮግራማችንን እያቀነባበረ አብሮን ያመሸው በሙዚቃም ሲያስደስተን የነበረው ንጉሡ ታምሬ ነው።
እስከዚያው እንግዲህ መልካም
ደህናደሩ።
This program has come to you from the Voice of America, Washington.